SOM. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ማክሰኞ ሰኔ 11 2011 ዓ.ም ምረት ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎች በጥቂቱ እናስተዋውቃችሁ።
የኮሌራ ወረርሽኝ እየተስፋፋ በመምጣቱ ከነገ ጀምሮ ክትባት መስጠት ይጀምራል።
መሰረታዊ የሆነው ችግር ክትባቱ በጣም አነስተኛ ቁጥር ነው። ከምን ፈልገው መጠን አንጻር ስናየው በጣም አነስተኛ ቁጥር ነው ያለው።
በዚህ ጉዳይ ላይ መግለጫ የሰጡት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር በየነ ሞገስ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን።
አብራችሁን እስከ ዝግጅታችን ማብቂያ ድረስ ከዘለቃችሁ ሌሎችንም ዘገባዎች ተሰማላችሁ።
የካፒና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀፍታሙ ስዩም አብረናችሁ እናመሻለን። ዜና እናስቀድም።
በናይጄሪያ ሰሜን ምስራቃዊ ቦርኖ ክፍለ ግዛት በደረሱ 3 አጥፍቶ ጠፊ ቦምብ ጥቃቶች ቢያንስ 30 ሰዎች ሲገደሉ ሌሎች 40 ሰዎች እንደቆሰሉ ተገልጿል። የሀገሪቱ ባለስልጣናት እንዳሉት አንደኛው ጥቃት የደረሰው ካንዱጋ በተባለ መንደር እሁድ ማታ ነዋሪዎች ተሰብስበው ቢራ እየጠጡ የዓለም የሴቶች የእግር ኳስ ዋንጫ ግጥሚያን በቴሌቪዥን በመመልከት ላይ ሳሉ ነው። ብዙ ሰው ሊሞት የቻለው ለመንደሩ ቅርብ የሆኑ በቂ ያጣዳፊ እርዳታ ጣቢያዎች ባለመኖራቸው ነው ሲሉም ባለስልጣናት አክለዋል። ለጥቃቱ ኃላፊነት ይወሰድ ይል።
የመካከለኛው ምስራቅ ውጥረቱ እየተባባሰ መሆኑ ተገለጸ። ዩናይትድ ስቴትስ ወደ አካባቢው ተጨማሪ ወታደሮችን ልትልክም አቀዳለች። ኢራን በበኩሏ የኒውክሌር መርሃ ግብሯን ለመገደብ በተደረሰው ስምምነት ከተፈቀደላት የዩሬኒየም ክምችት በላይ እንደምታከማችም አስጠንቅቃለች። ኢራን ኒውክሌር የጦር መሳሪያ እንዳታመርት የሚከለክላትን ውል ማክበሯን እንደምታቆምም ትላንት ሰኞ አስታውቃለች። ዩናይትድ ስቴትስ በበኩሏ ጥቃቱን ለመከላከል ተጨማሪ 1000 ወታደሮችን ወደ አካባቢው እንደምትልክ ገልጻለች። ሁለቱ ወገኖች ቅዶቻቸውን ይፋ ያደረጉት ባለፈው ሐሙስ ስትራቴጂያዊ የመርከቦች መተላለፊያ በሆነው በሆርሙዝ ሰርጥ በሁለት የነዳጅ መርከቦች ላይ ለደረሱት ጥቃቶች ዋሽንግተን ቴህራን መወንጀሏን ተከትሎ ሲሆን ኢራን በጥቃቶቹ እጅ የለበትም ስትል ማስተባበሏ ይታወሳል።
የአሜሪካ ድምጽ ራዲዮ ያገኘው የሰሜን ኮሪያ መንግስት ሰነድ እንደሚያመለክተው የሀገሪቱ መሪ ኪም ጁንግ ኡን ያገዛዛቸውን የኒውክሌር መሳሪያዎች የማስወገድ ሐሳብ አላቸው። ይህ ደግሞ በእርግጠኝነት ፒዮንግያንግ የኒውክሌር ትጥቋን ትፈታለች ከሚለው የትራምፕ አስተዳደር አቋም ጋር ይጋጫል። ቪኦኤ ያገኘው ሰነድ ኪም ጁንግ ኡን ለሁለተኛ ጊዜ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ጉባኤ ከመቀመጣቸው አስቀድሞ የመንግስታቸውን የውስጥ አቋም በተመለከተ ወታደራዊ ባለስልጣናትን ለማስተማሪያ የምንጠቀምበት መመሪያ መሆኑ ታውቋል። ኪም ቪየትናም ሃኖይ ላይ ከዩናይትድ ስቴትስ ፕሬዚዳንት ጋር የመጨረሻ ስምምነት ላይ ለመድረስ ያካሄዱትን ጉባኤ ፒዮንግያንግ በዓለም አቀፍ ደረጃ ስትራቴጂካዊ የኒውክሌር የጦር መሳሪያ ባለቤት ሀገርነት ተቀባይነት እንድታገኝ ያለሙበት መሆኑን ሰነዱ በግልጽ ያሳያል።
ትላንት ያረፉት የቀድሞ የግብጽ ፕሬዚዳንት መሐመድ ሞርሲ ቀብር ተፈጽሟል። በዲሞክራሲያዊ መንገድ የተመረጡ የመጀመሪያ ፕሬዚዳንት የነበሩትና በኋላ ደግሞ ከስልጣናቸው የተወገዱት ሞርሲ ትላንት ካይሮ ፍርድ ቤት ችሎት ፊት ቀርበው ሳለ ነበር ራሳቸውን ስተው በዚያው ህይወታቸው ያለፈው። ቤተሰቦቻቸው በተገኙበት ካይሮ ቶራ ወህኒ ቤት ውስጥ በሚገኘው መስጂድ ጸሎት ከተካሄደላቸው በኋላ በመዲናዋ ናስር ወረዳ በሚገኝ መካነ መቃብር ቀብር ስነ ስርዓታቸው መከናወኑን የቀድሞ ፕሬዚዳንት ጠበቆች ከሆኑት አንዱ ገልጸዋል። ወንድ ልጃቸው አህመድ ስለ ሙርሲ ሲናገሩ አባታችን ሻርኪያ ክፍለ ሀገር በሚገኘው የቤተሰብ መቃብር እንድናሳርፈው ፈልጎ ነበረ እንዳናሳርፈው በመንግስት ጸጥታ ክፍል ተከልክለናል ብለዋል። የ67ቱ አመቱ መሐመድ ሙርሲ በተመሰረተባቸው የመንግስት ስለላ ክስ ለችሎቱ ለአምስት ደቂቃ ያህል ከተናገሩ በኋላ ጥቂት ደቂቃዎችን ቆይተው ተዝለፍልፈው መውደቃቸው ነው የተነገረው። ወደ ሆስፒታል መወሰዳቸውን የገለጸው የመንግስቱ ቴሌቪዥን ነገር ግን የደረሱት በልብ ድካም ህይወታቸው ካለፈ በኋላ ነው ሲል አስረድቷል። የሙስሊም ወንድማማችነት ቡድን የነጻነትና የፍትህ ፖለቲካ ፓርቲ ባወጣው መግለጫ ሙርሲን መዳኒት እንዳያገኙ በመከልከልና መጥፎ ምግብ በመስጠት ሆን ብለው ቀስ በቀስ እንደገደሏቸዋል፣ የሀገሪቱ ባለስልጣናትም ለዚህ ተጠያቂ ናቸው ብሏል። ቡድኑ በድረገጹ ባወጣው መግለጫም ህዝቡ በቀብራቸውና በአለም ዙሪያ ባሉ የግብጽ ኤምባሲዎች እንዲሰባሰብ ጥሪ አቅርበዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በበኩሉ የግብጽ ባለስልጣናት ስለቀድሞ ፕሬዝዳንት አሟሟት ከወገንተኝነት ነጻ በሆነ መልኩ ምርመራ እንዲያካሂድም ጥሪ አቅርበዋል። የተባበሩት መንግስታት የሰብአዊ መብት ቢሮም ምርመራ እንዲካሄድ ጠይቋል። የግብጽ ዋና አቃቢ ህግ ያስክሬን ምርመራው ይካሄዳል ብሏል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ቀዳሚው ዘገባችን ወደ ኢትዮጵያ ነው የሚወስደን። በኢትዮጵያ የኮሌራ ወረርሽኝ በአዲስ አበባ ዙሪያ ልዩ ዞንን ጨምሮ እየተስፋፋ መሆኑን፣ እስካሁንም 614 ሰው በዚሁ በኮሌራ በሽታ መያዙን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ኃላፊ የሆኑት ዶክተር በየነ መጎስ ዛሬ በሰጡት መግለጫ አስታውቀዋል። በመግለጫቸው እንደተናገሩት በአማራና ትግራይ ክልሎች ወረርሽኙን ለመግታት እየተሰራ ያለው ስራ ውጤት እያሳየ መሆኑን ገልጸው የኮሌራ ክትባት ደግሞ ከነገ ጀምሮ በአዲስ አበባ መሰጠት እንደሚጀምር ጨምረው ተናግረዋል። ሙክታር ጀማል ዝርዝር አለው።
በኦሮሚያ ክልል በምዕራብ ሐረርጌ ዞን አዲስ በቅርብ ጊዜ ወረርሽኙ የተገኘበት ገመቺስ ወረዳ 9 ሰዎች የወረርሽኙ ምልክት ታይቷል። በፊንፊኔ ዙሪያ የኦሮሚያ ልዩ ዞን በሰንዳፋ ከተማ 6 ሰዎች እንዲሁም በበራክ ወረዳ 1 ሰው፣ በአጠቃላይ 294 ሰዎች ላይ የኮሌራ ወረርሽኝ በሽታ መታየቱን ዶክተር በየነ መጎስ አክለው ገልጸዋል። በአዲስ አበባ ከተማ አስተዳደር ከየካ ክፍለ ከተማ ውጪ በሁሉም የክፍለ ከተሞች በተለያየ መጠን የኮሌራ ወረርሽኝ የታየባቸው በሽተኞች መኖሩን የገለጹት ዶክተር በየነ በአጠቃላይ 70 ሰዎች ላይ ወረርሽኙ በአዲስ አበባ ከተማ አስተዳደር መታየቱንም ተናግረዋል።
ወረርሽኙ የተስፋፋ ነው። ሲጀምር አማራ ክልል ላይ ብቻ ነበር የጀመረው። በአማራ ክልል በሁለት ዞኖች ላይ ሰሜን ጎንደር ዞንና በዋግምራ ዞኖች ላይ ነበር የጀመረው። ከዛ በኋላ ግን በትግራይ ክልል ቀደም በተጠቀሱት ቦታዎች ላይ ተከስቷል። በአዲስ አበባ ላይ የጀመረው በአንድ ክፍለ ከተማ ነው፣ በአቃቂ ክፍለ ከተማ፣ በአዲስ ክፍለ ከተማ ክፍለ ተክማ ከተማ። ከዛ በኋላ ግን በሌሎቹ ሁሉም ክፍለ ከተማዎች ከየካ ክፍለ ከተማዎች ወረርሽኙ ተከስቷል። እንግዲህ ቁጥሩ በጣም ከፍተኛም ባይሆን በየክፍለ ከተማው ያለው አንድም ሁለትም ሶስትም በወረርሽኙ የተጠረጠሩ ነው የተረጋገጡ ተከስቷል። በኦሮሚያ ክልልም ስንመለከት ተመሳሳይ ነው። ኦዳቡልቱም የሚባል ወረዳ ላይ፣ ጭሮ የሚባል ወረዳዎች ላይ መጀመሪያ ላይ ጀምሮ ነበር ምዕራብ ሐረርጌ ላይ። ከዛ በኋላ ግን በበዲሳ ከተማ ላይ ተከሰተ። ከዛ በመኢሶ ከተማ ወረዳ ላይ ተከሰተ። አሁን ደግሞ በገመችስ በሚባል በዛው ዞን ላይ አምስተኛ ወረዳ ተከስቷል። ስድስተኛ ደግሞ በሰንዳፋና በዛ ዙሪያ ያለ በበረክ ወረዳ ተከሰተ ማለት ነው። እንግዲህ አሁን ስንመለከተው ወረርሽኙ ከጊዜ ወደ ጊዜ የመስፋፋት ባህሪ ያለው፣ በተለይም የክረምት ዝናብ እየጨመረ በመጣ ቁጥር ወረርሽኙ በተለያዩ የኢትዮጵያ ህብረተሰብ ክፍሎች ውስጥ መከሰቱን ተከትሎ በቀላሉ ሊስፋፋ ይችላል።
ወረርሽኙ በተከሰተባቸው ክልሎች ከፍተኛ ተጋላጭነት ያላቸው የህብረተሰብ ክፍሎች የመለየት ስራ ተከናውኗል ብለዋል ዶክተር በየነ መጎስ። በዚህም መሰረት በአዲስ አበባ ከተማ ከሚገኙ ተቋማት የፌደራል ማረሚያ ቤቶች፣ የአረጋውያንና የአእምሮ ህሙማን ማገገሚያ ማዕከል፣ የጎዳና ህፃናት ማገገሚያ ማዕከልና የአዳሪ ትምህርት ቤቶችን እንዲሁም በዚህ ስራ ላይ ለተሰማሩ የጤና ባለሙያዎች በአጠቃላይ ከ17,000 በላይ ለሚሆኑ ለህብረተሰብ ክፍሎች ክትባቱ በሁለት ዙር የሚሰጥ መሆኑንና የመጀመሪያው ዙር በነገው ዕለት እንደሚጀምርም ዶክተር በየነ መጎስ ተናግረዋል። ከዚህም ጋር በተያያዘ ክትባቱ የሚደረግበት ተቋማቶች የበኩላቸውን እገዛ እንዲያደርጉ ጥሪ በማቅረብ የክትባት ሂደቱን በተመለከተ ግን እጥረት እንዳለም ዶክተር በየነ መጎስ ለጋዜጠኞች በሰጡት መግለጫ ተናግረዋል።
መሰረታዊ የሆነው ችግር ክትባቱ በጣም አነስተኛ ቁጥር ነው። ከምንፈልገው መጠን አንጻር ስናየው በጣም አነስተኛ ቁጥር ነው ያለው። ይሄ ክትባት ደግሞ በአለም ላይ አሁን በጣም ብዙ ሀገራት የኮሌራ ወረርሽኝ ያለባቸው አፍሪካ ውስጥ እንኳን ብንመለከት ኢትዮጵያን ጨምሮ 9 ሀገሮች የኮሌራ ወረርሽኝ አሁን አለባቸው። እነዚህ ሁሉ ሀገሮች ተመሳሳይ የኮሌራ ክትባት ጥያቄ ለዓለም ጤና ድርጅት በኩል ያቀርባሉ። ዓለም አቀፍ ያለው ደግሞ የኮሌራ ስቶክ ወይም ክምችት በጣም አነስተኛ ነው። ስለዚህ ተጋላጭነት እየተለየ ካልተሰጠ ለሁሉም የህብረተሰብ ጤና ለህብረተሰብ ክፍል ማድረስ የምንችለው አይነት ክትባት አይደለም። ስለዚህ ይሄንን ክትባት በጣም ከፍተኛ ተጋላጭነት ያላቸውን የህብረተሰብ ክፍሎች በመለየት እነሱን ከሞት ለመታደግ የምንጠቀምበት ነው። ይሄንን የዳሰሳ ጥናት እየሰራን ነው። ክልሎች ላይ ያለው የተወሰነ ዘግይቶብናል። ይሄም እንግዲህ በተለያዩ ሴኩሪቲ ኢሹዎች እንደፈለግን ተጋላጭ ናቸው የምንላቸው ቦታዎች አክሰስ የማድረግና ጥናቱን የመስራት ነገሮች ስላልነበሩ በእርግጥ አሁን ወደ 5 ወይም 6 የደረጃ ቡድልከን ጥናቱ እየተካሄደ ነው ከባለፈው ሳምንት ጀምሮ። የአዲስ አበባውን ግን ጥናቱን ወደ ያጠናቀን ዛሬ ስልጣና እየሰጠ ነው ለሚከተው ሰዎች ነገ ጀምሮ ክትባት ይሰጣል። የሌሎችም ክልሎች በቀጣይ ሳምንታት ውስጥ ይቀጥላል።
በተጨማሪ ሌሎች የተለያዩ የበሽታ አይነቶችና ወረርሽኞችም መታየቱን ዶክተር በየነ ተናግረዋል። የቺኩንጉንያ ወረርሽኝ በሶማሌ ክልል ቀብሪ ዳሃር ከተማና አካባቢዋ 140 ሰዎች ላይ የታየ ሲሆን የወባ በሽታ በወረርሽኝ መልክ በደቡብ ክልል ወላይታ ዞን 6 ወረዳዎች ላይ መቀስቀሱን፣ የኩፍኝ በሽታ በአፋር ክልል በአሳይታ ወረዳ የተከሰተ ሲሆን በወረርሽኙ 256 ሰዎች ተይዘዋል ብለዋል ዶክተር በየነ። ኢቦላን በተመለከተ ለጊዜው በሀገር ውስጥ የታየ ምንም አይነት ምልክት ባይኖርም ክትትል እየተደረገ መሆኑንም ዶክተር በየነ መጎስ ገልጸዋል።
ኢቦላ ወረርሽኝ ኢትዮጵያ ውስጥ አልተከሰተም። ከተከሰተም ደግሞ ከፍተኛ ጥፋት እንደሚያደርስ ለታመነበት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከባለፈው አመት ጀምሮ ከግንቦት ወር ጀምሮ እስካሁን ድረስ የተለያዩ የቅድመ ዝግጅትና የጥንቃቄ ስራዎችን ያከናወነ ይገኛል። በዚህ መሰረት በቦሌ ዓለም አቀፍ አየር መንገድ በአምስት ቦታዎች ላይ በሁሉም ተርሚናሎች የሙቀት መለኪያ መሳሪያዎች ካሜራዎች ተገጥመው በአየር መንገድ ውስጥ የሚገቡ ማንኛውንም ተጓዥ ሙቀት በመለካት ለወረርሽኙ ተጋላጭ ሆኑ ወይም ምልክት ሊያሳዩ የሚችሉ ሰዎችን በመለየት የመለየት ስራዎች እየተከናወነ ይገኛል።
የጠቅላላ የኮሌራ ወረርሽኝን በተመለከተ በኦሮሚያ ክልል እየተስፋፋ መምጣቱ የታየበት ሲሆን አማራ ክልልና ትግራይ ክልል ላይ የተሻለ እምርታ መመዝገቡንም ዶክተር በየነ መጎስ ተናግረዋል። አማራ ክልል ላለፉት 13 ቀናት ምንም አይነት የበሽታው ምልክት እንዳልተዘገበና በትግራይ ክልልም ላለፉት 10 ቀናት የበሽታው ምልክት አለመዘገቡን ገልጸዋል። ለአሜሪካን ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው እያዳመጣችሁ ያላችሁ። አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። አሁን ወደ ቀጣዩ ዘገባ እናመራለን።
ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል ባወጣው ማሳሰቢያ ዘል መግለጫ ላይ የተጠቀሱትን ችግሮች እንደሚቀበል የህዝብ ተወካዮች ምክር ቤት አስታውቋል። ሀብታሙ ስዩም በህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲያዊ ንዑስ ኮሚቴ ሰብሳቢ የሆኑትን ወይዘሮ የሽመቤት ነጋሽን በመግለጫው ለተነሱት ጉዳዮች ምላሻቸውን ጠይቋል።
ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሰረታዊ የሁኔታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርሟል ያለውን የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንትናው ዕለት ይፋ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሐ ተክሌ
ሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን ድርጅቱ የስራ መሪዎች ለሚመረጡበት እና ለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆች እና መስፈርቶች የውስጥ አሰራሩን እንዲያስተካክል፣ በተለይ የሰራተኞቹን አቅም እንዲያጎለብት ላይ ጠየቅነው። ጀነራል
በኢፌዴሪ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ።
ሶስቱም ለማይት መከረ ያለውና እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክል ነው አይደለም የሚለው ሰርቨር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ይችላል ተቋሙ ምንም ችግር አልነበረበትም ለምሳሌ ልክ ነው ዛና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወደ ያንዳንዱ አካል ኢንተርቪው አድርጎ እንዳመጣው ሪፖርት ሁሉ አምስት ኢንተርናሽናል በዚህ ልክ ሄደበታል ብሎ ለመውሰድ ይቸገራል። ሪፖርት ነው ሪቪው ያደረገው ለማየት እንደሻልኩስ ማለት ነው።
ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ 2010/1992 ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋጁ መልስ ያገኛል ብለው እንደሚያስቡም ሰብሳቢዋ ያምናሉ።
ተቋሙ ነጻ ገለልተኛና ከፓርቲ ጋር ምንተጀመ ነጻ ሆኖ ሊቋቋም የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጀምሮ የአመራረጥ ሂደቱንም ምንም አባላት ምን አይነት ስብዕና ሊኖራቸው ይገባል የሚለውን ጭምር የሚመለከተው ነው አንድ አርቲክል ያነሳ። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ 8 ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተት የሚል ነው። መልማይ ኮሚቴ ላይ የኢትዮጵያ ምርጫ ቦርድን ስናቋቋም በዚህ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማት ሁሉንም ህብረተሰብ ክፍል የሚወክል እንደመሆናቸው መጠን በአዋጁ ላይ የሲቪክ ማህበራት እንደ አንድ መልማይ ኮሚቴ አባል ሆኖ ሊካተት የሚችሉበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው እይታችን እኛም አሉ።
አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባሽተዋል።
ተቋሙ በፋይናንስም በአስተዳደርም በሁሉም ነገር ነጻና ገለልተኛ መሆን አለበት የሚል የተቀመጠ አንድ ኮንዲሽን አለ። እዛም ላይ የተጀመሩ ነገሮች አሉ። አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤት እንዲሆን ተደረገ። በጀትም እንደምንመለከት እስከ ባለፈው ዓመት የነበረው እንደማንኛውም አስፈጻሚ መስሪያ ቤት በገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጠርጥበት ሁኔታ ነው የነበረ። በዚህ ዓመት ግን ሰብአዊ መብትን ጨምሮ አጠቃላይ የዲሞክራሲ ተቋማት፣ ፍርድ ቤቶች፣ ምርጫ ቦርድ እንዳጠባቂ የሚባሉትን በጀት በቀጥታ በምክር ቤት እንዲጠርቅላቸው ይታያልበት ሂደት ነው ያለው አሁን ባለው ማለት ነው።
ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብአዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በሕዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ አመቤት ነጋሽ ተቀሰዋል። እንዲህ ተስፋ የተጣለባቸውን ማሻሻያዎች ያካተተው አዋጅ በቀጣይ ዓመት መጀመሪያ ላይ በስራ ላይ ይውላል ብለው እንደሚያምኑ አጋርተውናል።
ሀብታሙን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ዝግጅታችንን ነው። በተከታዩ ዘገባችን ወደ ሱዳን ነው የምንወስዳቸው።
ኢትዮጵያ ለሱዳን ፖለቲካዊ ቀውስ መፍትሄ ፍለጋ ለማንኛውም ቡድን ሳትወግን የሱዳንን ሕዝብ ፍላጎትና ጥቅሞች መሰረት ያደረገ ድጋፍ እንደምትሰጥ የውጭ ጉዳይ ሚኒስቴር አስታውቋል። የአፍሪካ ህብረት በሱዳን ወቅታዊ ሁኔታ ላይ ጉባኤ እንደሚያደርግም ተሰምቷል። መለስካቸው አማሃ ዝርዝሩን ይነግረናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ ባወጣው ጋዜጣዊ መግለጫ አበክሮ እንደገለጸው ኢትዮጵያ ለሱዳን ሕዝብ ሰላም አበክራ መስራቷን ትቀጥላለች ብለዋል። የሁለቱን ሀገሮች ግንኙነት ጠንካራ የኢኮኖሚና የፖለቲካ ትብብር ያላቸው ጎረቤት አገሮች እንደሆኑ የሚናገረው ይኸው መግለጫ ሱዳን ባለፉት ወራት በገጠማት የፖለቲካ ቀውስ ሱዳናውያን ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ኢትዮጵያ ጥሪ ስታቀርብና ድጋፍም ስታደርግ መቆየቷን አስታውሷል። ይህ ጋዜጣዊ መግለጫ በተሰጠበት ወቅት ከጋዜጠኞችም የተለያዩ ጥያቄዎች ተነስተዋል። ከነዚህ መካከል አንዱ በሱዳን የሕግ ምክር ቤት ላይ የአፍሪካ ህብረት የወሰደውን አቋም አስተውሶ የኢትዮጵያን ግልጽ አቋም ምን እንደሆነ የሚጠይቅ ነበር። የሚኒስቴሩ ቃል አቀባይ አቶ ነቢያት ጌታቸው ለተሰነዘረው ጥያቄ ሲመልሱ ኢትዮጵያ ለአፍሪካዊ ችግሮች አፍሪካዊ መፍትሄዎችን ለማምጣት ያላትን ዝግጁነት ያሳየች ሀገር ናት ብለዋል። በዚህም አቋያ ለወቅታዊ የሱዳን ሁኔታ የሀገሪቱን ፍላጎት ምን እንደሆነ አመልክተዋል።
በዚህ በሱዳኑም የማስታረቅና የማግባባት ሂደት ውስጥ ችግሩ ከተከሰተ ጀምሮ እንዳንድ ጎረቤት ሀገርም እንደ ኢጋድ ሊቀመንበርነቷም ቀደም ብላ የዚህ የማስታረቅና የማግባባት ሂደት ውስጥ የመሪነት ሚናዋን እየተወጣች ትገኛለች። ኢትዮጵያ በሱዳን የሰላም ሂደት ውስጥ ያላት ፍላጎት የሀገሪቱን ሉዓላዊነትና የግዛት አንድነት ሳትጋፋ ካንዱ ወይንም ከሌላው ወገን ሳትወግን ከወገናይነት በራቀ መልኩ መርህ ላይ የተመሰረተ ለሱዳን ህዝብ ዘላቂ ጥቅም ለሱዳን ህዝብ ፍላጎትን መሰረት ያደረገ ድጋፏን የመስጠት ሚናዋን መጫወት ተቀጥላለች።
በሱዳን የለውጥ ኃይሎችና በወታደራዊው ምክር ቤት መካከል የሚካሄደውን ድርድር አዲስ አበባ እንዲካሄድ በጠቅላይ ሚኒስትር አብይ አህመድ ለተደራዳሪዎቹ የቀረበውን ጥያቄ ሁለቱም ወገኖች ያለመቀበላቸውን ምክንያት ምን እንደሆነ ሌላው ጋዜጠኞች የቀረበ ጥያቄ ነበር። አቶ ነቢያት ጌታቸው ምላሽ ሰጥተዋል።
በአጠቃላይ ስምምነቶችን ለማድረግ አሁን እየተካሄደ ያለው ነገር በኤፍኤፍሲ እና እንዲሁም በወታደራዊው በቲኤምሲ መካከል ዘላቂ የሆነ ስምምነት ማድረግ ወደሚያስችሉ የመነሻ መደላድሎች የማስቀመጥ ስራዎችና የማግባባትና የማቀራረብ ስራዎች ነው እየተካሄዱ ያሉት። እንግዲህ ይሄ ነገር አንድ ደረጃ ላይ ሲደርስ ፉል ፍሌጅድ ወደ ሆነው ድርድር የትና ካሄድ እንዴትና ካሄድ የሚለው ቀጥሎ የሚታይ ነገር ነው። እስካሁን ባለው ጉዳይ ግን ቬኒውን ጨምሮ ካርቱም ውስጥ የተናጠል ውይይቶችና የማግባባት ስራዎች ነው እየተሰሩ ያሉት።
በመጨረሻም ቃል አቀባዩ 68ኛው የኢጋድ ሚኒስትሮች ምክር ቤት ጉባኤ ሰኔ 12 ቀን 2011 ዓ.ም ነገ በአዲስ አበባ እንደሚካሄድ ይህም በሱዳን ወቅታዊ ጉዳይ ላይ እና በደቡብ ሱዳን ጉዳይ ላይ እንደሚያተኩር ገልጸዋል። አክለውም የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት በሱዳን ወቅታዊ ጉዳይ ላይ ሰኔ 13 ቀን 2011 ዓ.ም በአዲስ አበባ ስብሰባ እንደሚቀመጥ ስብሰባው የተጠራውም በወቅቱ የህብረቱ ሊቀመንበር በግብጽ እንደሆነ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ ባህር ዳር ነው የሚወስደን። በዚህ በዩናይትድ ስቴትስ መቀመጫቸውን በተለያዩ ዩኒቨርሲቲዎች ያደረጉ የምሁራን ስብስብ ራዕይ ለኢትዮጵያ የተሰኘ ተቋም አቋቁመው በኢትዮጵያ ሀገራዊ ጉዳይ ላይ በተከታታይ ዓመታት ውይይት ሲያደርጉ እንደነበር ይታወሳል። ዘንድሮ ግን ወደ ኢትዮጵያ አምርተዋል። እዚህ ሀገር ሲደረጉ የነበሩ ውይይቶችን እዛ ከኢትዮጵያውያን ጋር በጋራ ሆነው ሲመክሩ ሰንብተዋል። ዛሬ ማጠቃለያውን የተመለከተ ዘገባ አስቴር ምስጋናው አድርሳናለች።
ራዕይ ለኢትዮጵያ 8ኛ ዓመታዊ ጉባኤውን በባህር ዳር ከተማ ለሶስት ቀናት ያህል ሲያካሂድ ቆይቶ በማጠቃለያው አስተያየታቸውን ለአሜሪካ ድምጽ የሰጡት ምሁራን እንደተናገሩት በባህል፣ በቅርስ፣ በግጭት አፈታት፣ በመልካም አስተዳደር እና በሀገር አንድነት ዙሪያ ሰፊ ግንዛቤ ይዘናል። በተለይ በቂ ለምርምር የሚሆን መነሻ ሐሳብም አግኝተናል ብለዋል። በባህር ዳር ዩኒቨርሲቲ የመረጃና ስትራቴጂክ ኮሙኒኬሽን ምክትል ፕሬዚዳንት ዶክተር ዘውዱ እምሩ
በጥናት የተደገፈ መረጃን መሰረት ያደረገ የት ላይ እንዳለን የሚያሳዩ መረጃዎች ተገኝተዋል ብዬ አስባለሁ። ሌላው እነዚህ ሰዎች የኦሪጂን ኢትዮጵያ ራዕይ ለኢትዮጵያ ነው የተባለው የዚህ አንቀሳቃሽ የሆኑትና በአሜሪካን ሀገር የሚገኙ ምሁራን ያቀረባቸው አብዛኛዎቹ ጉዳዮች እኛ እዚህ ሆነን ከምናየው አለፍ ብሎ በውጭ የሚኖሩ ኢትዮጵያውያን ደግሞ አሁን ባልናቸው ጭብጦች ዙሪያ ላይ ያላቸውን ፐርስፔክቲቭ ከነሱ እይታ አንጻር ምንድን እንደሚመስል እንግዲህ እኛ ምሁራንም ሌሎችም ሁሉ የተለያዩ አካላት እዚህ ተሳትፎ የነበራቸው አካላት በአጠቃላይ ዩኒቨርሲቲው እነዚህን አይነት ጉዳዮች ላይ ቁም ነገር አግኝቶበታል ብዬ አስባለሁ። በዋናነት ግን ወደፊት በተለይ ለምርምር ሊሆኑ የሚችሉ መነሻ ሐሳቦች የተንጸባረቁበት ስለሆነ በጣም ጠቃሚ ነበር ብዬ ወስዳለሁ።
ሌላው በባህር ዳር ዩኒቨርሲቲ የሂውማኒቲ ፋኩልቲ መምህር የሆኑት ዶክተር መልኩ ተዘራ እንደተናገሩት ምሁራኑ በጉባኤ ያቀረቡት ወቅታዊ አጀንዳዎች ለቀጣይ የኛ የቤት ስራዎች ናቸው ብለዋል።
እውነት ነው የምልሽ አንጋፋዎቹ ምሁራን እኔ በውጭ ሀገር ኢንተርቪው ሲደረጉ ነው የምንሰማው። የሚያቀርቧቸው ጥናታዊ ጽሁፎች ሙሉን የማግኘት እድል አልነበረንም። አሁን ወደ ባህር ዳር ዩኒቨርሲቲ መጥተው እዚህ ሶስት ቀን በጣም በተጣበበን ፕሮግራም ያቀረቧቸው ያዘጋጇቸው ርዕሰ ጉዳዮች በሙሉ በጣም በጣም ለኢትዮጵያ በጣም ወቅታዊ አስፈላጊ ናቸው። ለምሳሌ ከመጠቅስልሽ ነገር አንዱ ቱሪዝም ብዙ ሀብት አለን፣ ብዙ መስህብ አለን። ኢትዮጵያ ግን ከዓለም ሀገራት ውስጥ በአፍሪካ እንኳን ካሉት ከጎረቤቶቻችን አንጻር በቱሪዝም መስክ እየተጠቀመች አይደለም የሚፈልገው ነው ያለ። ያን ቁልጭ አድርጎ ያሳዩ ጽሑፍ ወይም ጥናታዊ ጽሑፎች አይቻለሁ። ተራ ምናቃቸው የሚመስሉ ግን ብዙ ያልተገነዘብናቸው ነገሮች በጥናቱ ተዳስሰዋል። በጥናቶቹ ባህላዊ ሕክምና ወደ ዘመናዊው መስመር ለማምጣት ምን መደረግ እንዳለበት፣ እንዴት ተናቦ አግራዊ አገር በቀል ዕውቀትን መጠቀም እንደምንችል ጥናቶች በቀረቡበት ወቅት እኔ ብዙ ነገር ተምሬያለሁ። ግጭት አፈታት በጣም ያው ወቅታዊ ነው እንደምታቂው። አሁን በኋላ ቀጠነ ሰው ይጣላል ይጋጫል። ምንድነው መደረግ ያለበት? ምሁራኑ በዚህ ዙሪያ ደፍረው ጥናቶች ብዙ አልተሰሩ። ወደፊትም እንግዲህ ተስፋኔ ጭሬያለሁ። ሌሎች በጣም ያልተዳሰሱ ብዙ ጉዳዮች አሉ ልናነሳቸው የሚገባ ወደ አንድነት ወደ መስማማት መስመር እንድንመጣ የነዚህ ታላላቅ ምሁራን አስተዋጽኦ ቀላል አይደለም።
የራእይ ለኢትዮጵያ ፕሬዝዳንት ፕሮፌሰር ጌታቸው በጋሻው በበኩላቸው ከሀገር ውስጥ ምሁራን ጋር ያካሄድነው ጉባኤ አላማውን አሳክቷል ብለዋል።
ለማግኘት የምንፈልገውን ወጣቱን ትውልድ አግኝተናል። ከመተሳታፊነት ከአቅራቢነት አልፎ በተሳታፊነት ደረጃ መጥተው ጉባኤው ውስጥ በመሳተፍ ደረጃ በጣም ብዙ ነው። ይሄ ነው አንዱ እስካሁን ድረስ በጣም የሚጎለንና ይጨንቀን የነበረው። ከዛ በተረፈ የክልሉ መንግስት ወኪሎችም መጥተው የማጠቃለያ ሐሳብ ገልጸውልን ሄደዋል፣ ተሳትፈዋል። ግቡም በጣም መጥቷል። በጣም ደስ ብሎናል። ለወደፊቱ ለሁላችንም ለኛም እዚህ ላሉት በተለይ ለዩኒቨርሲቲዎችም ምሳሌ ሆኗል።
በጉባኤው ከአርባ በላይ የሚሆኑ ምሁራን የምርምር ስራቸውን አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ኡንጂ ናራሱን ውበት ነፍሲ ወትን ዘርቶ መጠሪያው ተገኘ የሚሆንሽ ላንቺ ተስማምቶ ኡንጂ ናራሱን ውበት ነፍሲ ወትን ዘርቶ
ሀብታሙ ይሄን ዘፈን ለማን ይመረጥኩ?
ለመላ አድማጮች በሚለው እንያዘው። መላ አድማጮች የሚወድን ሙዚቃ ይመስለኛል። ጥሩ ሙዚቃ ነው። በጥሩ ሁኔታ የተሰራ ነው እየስላመንኩ።
አዎ ዳዊት ነው። አድማጮች የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
አድማጮች አስተያየት ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። አብራችሁን ስለነበራችሁ እናመሰግናለን። እንግዲህ ሀብታሙ ስዩም እና ጽዮን ግርማ አብረናችሁ ነበር። ሞክቢል የድምፅ መሀንዲሳችን ነበር። ደህና ደሩ። Live
ቆይቷል ወደፊት እንዳላይ ልብ ቆይቶታል